ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 6 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 6 ከብቸኛ እስር ክፍል ወጥቼ ከሌሎች እስረኞች ጋር ከተቀየጥኩ በኋላ በመጀመሪያው የእረፍት ሰዓት ላይ እንደወጣው ሌሎቹ እስረኞች ወደ እረፍት ቦታቸው ሲሄዱ እኔ ግን ወደ መታጠቢያ ቤት ደርሼ ስለነበር ወደ ማረፊያው ክፍት ቦታ የደረስኩት ያየሁት ነገር በፍጹም አልገባኝም ነበር። ምክንያቱም ስደርስ እስረኞቹ በሙሉ በሁለት ተቀናጅተው ያንን ክፍት ቦታ ያለማቋረጥ ፈጠን ባለ እርምጃ ይዞሩታል። ዘቦቹ ስፖርት ወይም ሰልፍ የሚያሰልፏቸው መስሎኝ ቆም ብዬ ባያቸው በአካባቢው ምንም ዘብ የለም። አረማመዳቸውም ፍጥነቱ እንደሆነ ነው እንጂ የሚመሳሰለው በተረፈ ልክ ከገበያ የሚመለሱ ነበር የሚመስሉት። የማላቀው ነገር ውስጥ እንዳልቀየጥ ብዬ ቆም ብዬ ስመለከታቸው አንድ ሁሉም ሰልፈኞች በጥንት ሲጓዙ አጣማጅ አጥቶ ለብቻው የነበረ እስረኛ ቦታ ወይም አጣማጅ እየፈለኩ መስሎት ና ከኔ ጋር እንዙር ብሎኝ ከሱ ጋር ተጎዳኝቼ መዞሬን ቀጠል። ነገሩ እንዳልገባኝ ሲረዳ ነው ያ እስረኛ ይሄ የአዙሪት ጉዞ እስረኛው በእረፍት ጊዜው እግሩን ለማፍታታት ሲል የሚያደርገው እንቅስቃሴ እንደሆነ የገለጸልኝ። ያው በኋላ እኔም ለምጄው 5 ዓመታት ሙሉ እንዳበደ ሰው አንድ ቦታ ላይ ተሽከረከር ልኖር በመጀመሪያ ሳየው የእብድ ስራ ነበር የመሰለኝ። ወታደር ፖሊስ እስር ቤት ከተመለስኩ በኋላ ያንን የእስር ቤቱን ካድሬ ያስተራለቃ የህክምና ባለሙያ ድሬሰር ለዓለምን ለማመጥና የሱን ሾርኒ ላለመስማት ወደ ክሊኒክ ሄጄ ላለመታከም በመወሰኔ ባለው የእስረኛ ህክምና ብቻ ቁስሌ ለማዳን ብዙ ጊዜ ፈጀበት። አንዳንድ በቋፍ ተንጠልጥለው የነበሩ የእግሬና የእጄ ጣት ጥፍሮች መውደቅና አዲስ ጥፍር ሁሉ መተካት ጀመረ። በሸክም ወጥቼ ግድግዳ ተደግፌ ፀሐይ ከመሞቅ በድጋፍ ተራምጄ መውጣትና ፀሐይ መሞቅ ጀመርኩ። እንደዚህ እያልኩ እየተሻለኝ ሲሄድ ግን የብርሃኑን ዛቻ የማስታወሴ ሁኔታ እየጨመረ ይሄድ ጀመር። ምክንያቱም በተደጋጋሚ እንደሰማሁትና እንዳየሁት ብርሃኑ የገረፋቸውን ሰዎች የሚገድለው ቁስላቸው ጠገግ ብሎ ለመኖር መጓጓት በሚጀምሩበት ጊዜ ስለሆነ የቁስሌ እየዳነ መሄድ ቢያስደስተኝም በሌላ በኩል ግን የምሞትበት ጊዜ እየተጠጋ መምጣቱ ደግሞ አሳሰበኝ። መቼም በዚያ ሰሞን አካባቢ በተለይ ረፍት ላይ ሆነን የድሩ ግቢ የብረት በር ከተከፈተ ሁሉ ጊዜ መጣበቀው አንት የደርግ መርማሪ መጥቶ ስሜን ጠርቶ እንደሚወስደኝ ነበር። እንዲህ እያለ ቁስሌ እየጠገገ እኔም እየበረታ ምንም እንኳን ሌሎቹን እስረኞች ተቀይጬ ያችን ትንሽ ሜዳ አሂዶ እንደያዘ በሬ መዞር ባልጀምርም ቀስ እያልኩ እያነከስኩ መራመድ ጀመርኩ። አንድ ቀን እንደዚሁ የጠዋት ረፍታችንን ወጥተን ሌሎቹ እስረኞች እንደተለመደው በጥንት ሲዞሩ፣ እኔ ግን እዚያች የእስር ቤቱን የውጭ በር የምታሳየው የተለመደች ቦታዬ ላይ ቁጭ ብዬ ፀሐይ ስሞቅ የእስር ቤቱ የውጭ በር ሊከፈት ሲንገጫገጭ ሰማሁና ወደ በሩ አፈጠጥ። ትንሽ ቆይቶ በሩ ሲከፈት ሻለቃ ብርሃኑ የሲቪል ልብሱን እንደለበሰ ዘው ብሎ ገባ። ሰውነቴ ሁለት የተከፈለ መሰለኝ። በቃ ዛሬ ናት ያች ዕለት ማለት ነው ብዬ አፍቼ ቀረው። ወዲያው ሁኔታው ሁሉ ተዘበራረቀ። አጅበውት የመጡት የራሱ አንጋቾችና ጋሻ ጃግሬዎች የመሰሉኝ ስመለከታቸው ጠመንጃቸውን አፈሙዝ ወደ ሻለቃ ብርሃኑ ሲያዞሩበትና እጁን ወደ ላይ እንዲዘረጋ ሲያደርጉት አየሁ። ነገሩ ጭራሽ አልገባኝ አለ። በሐሳቤ ነው የምመኘውን ነገር እያየሁ ያለሁት ወይስ ወታደሮቹ ብርሃኑ ላይ ነው መሳሪያቸውን የደገኑት? የተዘበራረቀ ትርኢት ሆነብኝ። ነገሩን በደንብ አጣርቼ ሳይገባኝ ወዲያው የእስር ቤቱ ኃላፊ የነበረው የመቶ አለቃ ሲበር መጣና ዘቦቹን እያቻኮለ እስረኞቹን በሙሉ የፖለቲካም ሆነ የሥነ ሥርዓቶቹን ወደ ውስጥ አስገቧቸው በየክፍላቸው እንዲሆኑ ብሎ የተቻኮለ ትዕዛዝ ሲያስተላልፍ ዘቦቹ ሁሉንም እስረኛ እያሳደፉ በየክፍሉ ማስገባት ጀመሩ። እኔ ግን አንደኛ የተቀመጥኩበት ቦታ ከሌሎቹ ራቅ ያለ ስለነበረና ቁስለኛም ስለነበር ሳልቻኮል ረጋ ብዬ እያነከስኩ ሆነ ብዬ ያለመንገዴ እርሱን ጠጋ ብዬ ለማየት በሚያስችለኝ አካባቢ አድርጌ ሲሄድ ብርሃኑን በደንብ አየሁት። ዓይን ለዓይን ይጠምጥም አል ግን በጣም ስለደነገጠ ይወቀኝ አይወቀኝ ወይም ዝም ብሎ በድኑን እንደሆነ ያፈጠጠብኝ አላውቅም። ያ ሁሉ ማበጡና መንጠራራቱ ጠፍቶ በጣም ድንግጥ ብሎ ሹክክ ብሏል። ወዲያው ወደ እስር ክፍላችን እንደተመለስ እስረኛው ሁሉ እንደዚያ ተቻክሎ ወደ እስር ክፍሉ እንዲመለስ የተደረገበት ምክንያት በግልጽ ስላልገባው አንዱ አንድ ሲል አንዱ ደግሞ ሌላ ነገር ሲገምት ቀስ ብዬ አብሮኝ ለተዛተበት ጓደኛዬ ዘንድሮ ሳንተርፍ አንቀርም ብርሃኑ ከበደን ነው አሁን ያመጧት ስለው በጭራሽ አላመነኝም። እርግጠኛ ነህ? በደንብ አይተሃታል? ራሷ ናት ብሎ ለማረጋገጥ ጠየቀኝና አረጋገጥኩለት። አዲሶቹ እስረኞች እነ ሻለቃ ብርሃኑ ከገቡና ሁኔታው ከተረጋጋ በኋላ በተለይ የሥነ ሥርዓት እስረኞች ወዲያው ከክፍላቸው ወጥተው ያው ግቢ ውስጥ እንደልባቸው መዘዋወራቸውንና ወሬ መሰብሰባቸውን ቀጠሉ። ከሰዓት በኋላ ስንወጣ ዝርዝር ወሬያችንን አገኘን። የተያዘው ራሱ ሻለቃ ብርሃኑ ከበደ ነው። ከነ ኮሎኔል ሽታይና ከነ ቺፍ ካሳይ ጋር በመሆን የመንግስቱ ኃይለማርያምን ቡድኖች ገልብጠው ስልጣን ላይ ሊቀመጡ ነበር ተብሎ ተወራ። ሌሎቹ ሲታሰሩ ብርሃኑ ምርመራ ሊያጣራ ወደ መቀሌ ሄዶ ነበር አሉ እና ከመቀሌ ሲመለስ እውጭ እንዳለ እንዳይዙት እሱም ሆነ ደጋፊዎቹ ግርግር ሊፈጥሩ ይሆናል ብለው ፈርተውት ነው መሰል ገና ቢሮው ሳይገባ እዛው አውሮፕላን ማረፊያ መልክተኞች ጠብቀው ወታደር ፖሊስ እስር ቤት ያሉት እስረኞች አምፀው ችግር ስለተፈጠረ እዚህ ከመምጣት በፊት በቀጥታ እዚያ ሄደህ ነገሩን አብረደህ እንድትመጣ የሚል መልእክትና ትዕዛዝ ደርሶት ነው አሉ ሲበር ወደ ወታደር ፖሊስ እስር ቤት የመጣው። መቼም ከአውሮፕላን ማረፊያው ወታደር ፖሊስ እስር ቤት እስኪደርስ ድረስ እዚያ ያለነውን እስረኞች በተለይ የሚያውቀንን እንዴት አሰቃይቶ እንደሚመረምረንና የሚፈልገው መረጃ ሁሉ ጭምቅ አድርጎ ካስወጣ በኋላ እንዴት ለጌታው በእጅ መንሻነት ለጭዳ አቅርቦን እንደሚሾምና እንደሚሸለም እያሰበ ይሆናል ጎምጅቶ የመጣው ሞኙ በሬ ሆይ ሆነበት እንጂ ነገሩ እንደ ብርሃኑ ወታደር ፖሊስ እስር ቤት ከሁለትና ከሶስት ቀናት በላይ አልቆዩም ወዲያው ነው ነገራቸው ሁሉ የተቀላጠፈው አጅር እንደሆነ የሚሰማው አቶ ነው እንጂ ለምሳ ያሰቡንን ቁርስ እናደርጋቸዋለን ብሎ ደጋግሞ ተናግሮ ነበር እናም እነ ብርሃኑም እንደነ ጀነራል ተፈሪ በንቲና እነ ሻምበል አለማየሁ መንግስቱን ምሳ እናደርጋለን ብለው ሲንደፋደፉ ቁርስ አድርጓቸው እርፍ አለ እኔም በቀድሞ ወዳጄ በአሁኑ ባላንጣዬ በብርሃኑ ላይ እርምጃ እንደተወሰደ ካወቅኩ በኋላ ሞቴን ሞት ወሰደው ብዬ ቢያንስ በእሱ ከተሰነዘረብኝ ዛቻ መድረቴን አውቄ ከሌላ አቅጣጫ የሚመጣውን መጠባበቅ ጀመርኩ እንግዲህ በደረሰኝ መረጃ መሰረት ሌተና ኮሎኔል ተስፋዬ ወልደ ስላሴ ለባለቤቴ ትንሽ ጊዜ ታስሮ ይቆያል እንጂ ከሞት ተርፎልሻል ብለው ተናግረዋል ግን ያ ትንሽ ጊዜ ማለት በደርግ አቆጣጠር ስንት ጊዜ ይሆን ልጅ ሆኜ ቄስ ትምህርት ቤት ውስጥ ስለ ክርስትና ሃይማኖት ስንማር እግዚአብሔር አዳምን ከአምስት ቀን ተኩል በኋላ መጥቼ ነፃ አወጣሃለሁ አለው በእግዚአብሔር አቆጣጠር አንድ ሺው ዘመን እንደ አንድ ቀን ስለሚቆጠር ክርስቶስ ከአምስት ሺህ አምስት መቶ ዓመታት በኋላ ከድንግል ማርያም ተወልዶ አዳምን ከኃጢአቱ አነጻው ብለው የኔታ ያስተማሩን ትዝ አለኝና እነዚህ እግዚአብሔር የለም ብለው የሚያምኑና የምድር እግዚአብሔር እኛ ነን ያሉ ደርጎችስ ትንሽ ዘመን ሲሉ በእነሱ አቆጣጠር ስንት ዓመታት ይሆን ብዬ አስቤ የመጣውን ነገር በመጣበት ጊዜ እንዳመጣጡ መቀበል ነው ብዬ የእስር ቤት ኑሮዬን ተያያዝኩት ቢያንስ ካሁን በኋላ አንዱ አዲስ ነሸጥ ያደረገውና ስልጣን የጠማ ወታደር ጓደኛዬ ተነስቶ ንጉሥነት ከጅሎ የሚያውቁኝ ሰዎች ይንቁኝ ይሆናል ብሎ ፈርቶ ሊያጠፋኝ ካልተነሳ በስተቀር አሁን የማውቀው ሌላ ሰው ስለሌለ ያው እንደ ማንኛውም እስረኛ የሚመጣብኝን ዕጣ መጠበቅ እንጂ ከወዳጅ ባላንጣ የሚሰነዘር ሌላ ስጋት አልነበረብኝም ስለዚህ የወታደር ፖሊስ እስር ቤት ሕይወት እንዲህ እንዲህ እያለ ቀጠለ በጥቅምት ወር 1971 ዓ.ም ድንገት አንድ ቀን ጠዋት የእስር ቤቱ የመቶ አለቃ ከአንድ ሲቪል ልብስ ከለበሰ ሰው ጋር መጥቶ የፖለቲካ እስረኞች በሙሉ ግቢው ሜዳ ላይ ተሰብስበን እንድንጠባበቅ ተነገረን ምን እንዲነገረን ይሆን ብለን ስንጨነቅ መቼም ያልተወሰነበት እስረኛ ሕይወት በጭንቀት የተሞላ ነው አንዳንዱ የዋህና ምንም የፖለቲካ ሂደት የማይገባው ሊፈቱን ነው ብሎ ሲጓጓ አንዳንዱ ደግሞ ምንም እንኳ ፍርድ ቤት ቀርቦ ክስ ተመስርቶ ራስን ተከላክሎ ውሳኔ መስጠት ባይኖርም አንድ ሰሞን እስረኛ በዛ ተብሎ አንድ ኮሚቴ ተቋቁሞ በአንዱ ላይ 3 ዓመት በሌላው ላይ 5 ዓመት ሲፈረድና አንዳንዱም ሲፈታ ስለነበር እንደሱ አይነት ውሳኔ ተላልፎ ሊነገረን መስሎ ሲጓጓ ሌላው ደግሞ የሚረሸን ሰው ሊወስዱ ነው ብሎ ሲፈራ ብቻ ምን አለፋችሁ ደግ ተመኙም ደግ ደጉን ክፉ ተመኙም ክፉ ክፉን እያሰበ ተሰባሰቡ ወዲያው የሞቱ አለቃው እስከ ዛሬ ድረስ እዚህ እስር ቤት ስንቆይ ስርዓቱን አክብረን በመኖራችን አመስግኖ አሁን ግን እስር ቤቱ ለሌላ አገልግሎት ስለተፈለገ እስረኞቹ በሁለት ተከፍለን ግማሾቻችን ወደ ከርቸሌ ግማሾቻችን ደግሞ ወደ አራተኛ ክፍለ ጦር እስር ቤት እንድንላክ ከበላይ አካል የተወሰነ መሆኑን ነገረንና እቃችንን ለማዘጋጀት ግማሽ ሰዓት ተሰጠን ቁርጥ ያለች የወታደር ትዕዛዝ ነበረች ምን ከዚያ የበለጠ ጊዜ ሲሰጡን ምናችንን ልናዘጋጅበት ነው ያለን አንድ ፍራሽ አንድ የብርድ ልብስ አንድ ግድግዳ ላይ የተሰቀለ መለወጫ ልብስና ምግብ ባለፈው ቀን የመጣበት ባዶ ሳህን እንጂ ከዚህ ወዲያ ንብረት የለም ብዙ ጊዜ ያሳለፍነው ማን ወደ ከርቸሌ ማን ደግሞ ወደ አራተኛ ክፍለ ጦር እስር ቤት እንደምንላክ በመከራከር ላይ ነበር የተሰጠችን ሰዓት አልቃ ሜዳዋ ላይ ስንሰበሰብ የመቶ አለቃውና እንግዳው ሰው መዝገባችንን አወጡና ስማችንን እየጠሩ እናንተ እዚህ ቡድን እናንተ ደግሞ እዚያ ቡድን እያሉ ሁለት ቦታ ይከፍሉን ነገሩ ግልጽ የሆነ መጣለን ከመጥባችን እንደተመለከትነው ሲቪሎቹ አንድ ቡድን መለዮ ለባሾቹ ደግሞ ሌላ ቡድን ውስጥ ነበር የተመደብነው ከዚያ ወደ ሲቪሎቹ አመልክቶ እናንተ ወደ ከርቸሌ ትሄዳላችሁ ብሎ ወደ መለዮ ለባሾቹ ደግሞ መለስ ብሎ እናንተ ደግሞ ወደ አራተኛ ክፍለ ጦር እስር ቤት ትሄዳላችሁ ብሎ ቁርጣችንን ነገረን በኋላ ለምን ከወታደር ፖሊስ እስር ቤት እንድንለቅ እንደተደረግ ወሬውን ስንሰማ ለካስ ነገሩ እንዲህ ኑሯል ደርግ ራሱን ባለብዙ ፓርቲ የፖለቲካ ድርጅት ነኝ ብሎ ለማታለል ያህል ራሱ ያቋቋማቸው አብዮታዊ ሰደድ ወዝሊክ ይጫትና የመሳሰሉት ድርጅት ተብዬዎች ራሱ የፈጠራቸው የእጅ ስራዎቹ መሆናቸውን ረስተውና የልብ ልብ በቅቷቸው የመንግስቱን ስልጣን መቀናቀንና እንዲያውም እሱን ገልብጠው ስልጣን ላይ ሊወጡ ፈልገው ነው አሉ ሰውየው ደርሶባቸው የሚገለውን ገሎ የቀሩትን ደግሞ በየእስር ቤቱ ለማጎር ቦታ ሲፈለግ የእኛ ጉዳይ አፍላ ዘመኑ ስላለፈ ወታደር ፖሊስ እስር ቤት ያለነው የኢሃፓ አባላት መለዮ ለባሾች የነበር ነው ወደ አራተኛ ክፍለ ጦር እስር ቤት ሲቪሎቹ ደግሞ ወደ ከርቸሌ እንድንዘዋወር የተወሰነው እኛ ግን ስለ ውሳኔው ምንም የምናውቀው ነገር አልነበረም ከአንድ ዓመት ከአራት ወራት አብሮ በፍቅርና በመተሳሰብ መቆየት በኋላ ምንጊዜም በመካከላችን ልዩነት አለ ብለን ያላሰብነው ጓደኛሞች ሲቪልና ወታደር ብለው ሲለያዩን ሁላችንም በጣም አዘን አንዳንዶች የአራተኛ ክፍለ ጦር እስር ቤትን የእስር ሁኔታ ጥብቅነት በዝና የሚያውቁት ደግሞ ለወታደሮቹ አዘኑልን እነሱ ቢያንስ ከአሁን በኋላ ቤተሰቦቻቸውን በሳምንት አንድ ቀን በሩቁ ማየትና ተጫዋጭ ውኸውም ቢሆን ማነጋገር እንደሚችሉ ሲያውቁት በሱ ተጽናኑ እኛም መለዮ ለባሾቹ ብንሆንም አራተኛ ክፍለ ጦር እስር ቤት መጽሐፍና ጋዜጣ እንደሚገባ ስለምናውቅ ራሳችንን በዚያ አጽናናን በሀገር እንኳ ሲተረት የሰማሁት የክፉ ቀን ወዳጅ ክፉ ቀንን መስሎ ይታያል ሲባል ነበር ነገር ግን ወታደር ፖሊስ እስር ቤት ቆይታዬ ጊዜ አፍቻቸው የነበሩት እነዚህ ሲቪል ጓደኞቼ ግን የተለመደውን አባባል የሚሽሩ የመከራን ቀን ወደ የደስታ ጊዜ ለመለወጥ የሚችሉ በሞራል የተገነቡ እድሜያቸው ወጣቶች ሆነው አስተሳሰባቸው ግን የመጠቀና የጠለቀ ለምንም አይነት ችግር እጃቸውን የማይሰጡና ተስፋ የማይቆርጡ ነበሩ ምንም እንኳ አልፎ አልፎ ተመሳሳይ ባህሪ ያላቸው ወጣቶች በተናጠል ባገኝም እንደዚህ አይነት በሁሉም አቅጣጫ የተሟሉ ወጣቶች አንድ ላይ ተሰባስበው ካጋጠሙኝ ብዙ ጊዜ ሆነኝ ግን ምን ያደርጋል የእስረኛ የኑሮ ምርጫ የሚወሰነው በአሳሪው እንጂ በታሳሪው ስላልሆነ እንደተዋደድን እንደተከባበርንና እንደተደጋገፍ አብረን መኖር ባለመቻላችን ተሰነባብተንና እድሉን አግኝተን ብንፈታ ለመገናኘት አድራሻ ተለዋውጠን ወደ የተመደበልን እስር ቤት ሄድንና የወታደር ፖሊስ እስር ቤት የእስር ዘመናችን እዚህ ላይ አበቃ የአራተኛ ክፍለጦር እስር ቤት የአራተኛ ክፍለጦር እስር ቤት በአዲስ አበባ ከተማ መሿለኪያ ተብሎ በሚጠራው አካባቢ የሚገኝ ደርግ ስልጣን ላይ እስከወጣበት ጊዜ ድረስ በወታደር ሰፈርነት ያገለግል የኖረ ግቢ ነው ደርግ ስልጣን ላይ ወጥቶ እስረኛ ማግበስበስ ሲጀምር በመጀመሪያ ታላቁን ቤተ መንግስት ወደ እስር ቤትነት ይለውጥና የሚያስረው ሰው ብዛት እየናረ ሲሄድበት የአራተኛ ክፍለ ጦርንም ተጨማሪ እስር ቤት ያደርገዋል በ1971 ዓ ም በጥቅምት ወር ወታደር ፖሊስ እስር ቤት ተዘዋውረን ወደ አራተኛ ክፍለ ጦር እስር ቤት ስንመጣ አራት ትላልቅ የቀድሞ የወታደሮች መኖሪያ የነበሩና አንድ የወታደሮች የስፖርት ጂምናዚየም የነበረ ክፍል በድምሩ አምስት ትልልቅ አዳራሾች እንደ እስር ክፍል ያገለግሉ ነበር እያንዳንዱ የእስር ክፍል አሞራቱን ፍቅርሱ በፊት ለፊት በኩል ተንሸራተው በተንሰለት ተዘግተው በተንጠልጣይ ቁልፍ የሚዘጉ ሁለት ትላልቅ በርጎች ሲኖሩት 24 ሰዓት ሙሉ ያለማቋረጥ የሚበሩ ፍሎረሰንት መብራቶች ክፍሎቹ ውስጥ ተሰቅለዋል። እያንዳንዱ ክፍል ቁጥር የተሰጠው ሲሆን ለእስር ክፍል የሚያገለግሉት ከአራት ቁጥር እስከ 8 ቁጥር ድረስ የተመደቡት አዳራሾች ናቸው። ቤቶቹ ለልቅ አሞራ ክፍት ቤቶች ሲሆኑ አራት ቁጥር እስር ቤት ብቻ ለብቻው በሽቦ አጥር የተለየ ሲሆን 5 ቁጥርና 6 ቁጥር፣ 7 ቁጥርና 8 ቁጥር ሁለት ሁለቱ አንድ ግቢ ውስጥ ሆነው በመካከላቸው ያለውን ክፍት ቦታ የመታጠቢያ ቤትና መጸዳጃ ቤት በጋራ ይጠቀማሉ። አራት ቁጥር እስር ክፍል ቀደም ሲል ጂምናዚየም ስለነበር በጥግ በኩል እንደ ስቴጅ አይነት የቦክስ ቦታ ሲኖረው አልፎ አልፎ ለስፖርት መስሪያ የተተከሉ ፓራሌልና በእንጨት እየታገዙ ወደ ላይ የመውጣት ስፖርት መለማመጃ የሚመስል ቀዳዳ ቀዳዳ ያለው ጣውላ ሁሉ የተተከሉበት ስለሆነ አንዳንድ ጊዜ ቦታ ለማሸጋሸግና ለማብቃቃት ሲሞከር በጣም ያስቸግራል። አካባቢው ረግረግ ስለሆነ ይመስለኛል የመሬቱ እርጥበት ወደ ላይ መጥቶ ግድግዳው ሁሉ ወርዝቶ እርጥበቱ ግድግዳው ላይ ያለን ካርታ መስሎ ይታያል። አራት ቁጥር እስር ቤት ለብቻው የታጠረ ስለሆነ የመታጠቢያ ቤቱ ውስጥ ያሉትን አንድ አምስት ቧንቧዎችና አራት የመጸዳጃ ክፍሎች እዚያው ክፍል ያሉት እስረኞች ብቻ ስለሚጠቀሙበት የመጸዳጃና የመታጠቢያ ቦታ እጥረት ጎልቶ አይታይበትም። ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንመጣ በጣም ካስደሰቱኝ ነገሮች መካከል ዋናው የመጽሐፍትና ጋዜጣ እንደ ልብ መግባትና እስረኛው አጠገብ የተደረደሩትን መጽሐፍት ብዛት ማየቱ ነበር። ቢያንስ እኔም ለቤተሰቦቼ አሁን የተዘዋወርኩበት እስር ቤት መጽሐፍት ማስገባት እንደሚቻል ነግሬ እስኪመጣልኝ ድረስ ከሌሎች እስረኞችም ተውሼ ማንበብ እንደምችል ስለተረዳው በጣም ደሳለኝ። ሌላው ስለ እስር ቤቱ የወደድኩት ነገር ደግሞ በሳምንት አንድ ቀን ማንኛውም እስረኛ ለቤተሰቡ አምስት መስመር መልእክት በጽሑፍ ማስተላለፍ እንደሚችልና ከዚያ የረዘመ መልእክት ካለው ግን በዋዜማው ሰፊ ደብዳቤ ጽፎ በእስረኛ መኮንኑ ተነቦና ሳንሱር ተደርጎ የሚያልፍ መሆኑን ማወቄ ነበር። የሚጻፈው ደብዳቤ ግን ስለታሰሩበት ጉዳይ የሚያወሳ የታዋቂ ሰዎችን ስም የሚጠቅስ ለምሳሌ ሻለቃ ገሌን፣ ጓድ ገሌን ጉዳይን አስታውሱልኝ የሚል መሆን የለበትም። የቤተሰብና የንብረት ነክ ጉዳይ ብቻ መሆን ነበረበት። በየሳምንቱ የተፈቀደችልን የዚያች አምስት መስመር ደብዳቤ ነገር ግን ዘወትር ይገርመኝ ነበር። አንዳንዴ ወታደሮች የሚሰጣቸው ትዕዛዝና የሚሰጣቸውን ትዕዛዝ እንዴት እንደሚቀበሉትና እንደሚያስፈጽሙት ሳይ ብዙ ጊዜ በወታደሮች የሚቀለድብን ቀልድ ትክክል ይመስለኛል። በመጀመሪያ ደረጃ አምስት መስመር መልእክት እስረኞች እንዲያስተላልፉ የፈቀደው ባለስልጣን በሐሳቡ የአንድ ወረቀት መጠን ምናልባትም ሁል ጊዜ ቢሮ ውስጥ የሚያየውን የታይፕ ወረቀት አስቦ ይሆናል። እሱም ቢሆን እኮ ሁለት ጎን አለው በቁመቱና በወርዱ። ታዲያ ያቺ የሳምንት አምስት መስመር ደብዳቤ መጻፍ ስትመጣ የማይታይ ጉድ የለም። አንዱ አንድ የታይፕ ወረቀት አራት ቦታ ቆርጦ እዚያች አንድ አራተኛ ገጽ ላይ አምስት መስመር ቢጽፍና አንዱ ደግሞ ያንኑ ወረቀት እንዳለ ሙሉ በወርዱ አምስት መስመር ቢጽፍ ሁለቱም እንደ አምስት መስመር ነው የሚቆጠረው። እዚያች አንድ አራተኛ ወረቀት ላይ የጻፈው ሰው ከተፈቀደው በላይ አንድ መስመር ቢያሳልፍ ወረቀቱ ትንሽ ስለሆነ ነው ብለው አስተያየት አያደርጉም። ያው ከተፈቀደው አልፏል ማለት ነው። እነዚያ ሁለት ጽሑፎች በቃላት ቁጥር ቢወዳደሩ ታዲያ ልዩነታቸው የትየለል ይመስላችሁ? የእስር ቤቱ ኃላፊ ደግሞ ምንም ስልጣን የሚባል ነገር የሌለውና ለጉድ የተቀመጠ ሆኖ ነው እንጂ አንድ ቀን እንደዚህ በትንሽ ቁራጭ ወረቀት ላይ የጻፈ ጓደኛችን መልእክቱ ለቤተሰቦቹ ሳይደርስ ተመልሶበት የእስር ቤቱ ኃላፊ ለምን እንደተመለሰበት ሲጠይቀው አምስት መስመር በላይ ስለሆነ ሲነግረው ተናዶ ይችን የምትታከል ወረቀት ላይ የጻፍኩት አምስት መስመር እኮ በትልቅ ወረቀት ቢጻፍ ኖሮ ሁለት መስመር እንኳን አይሞላም። እኛንም የወረቀቱን መጠን ሳትወስኑ መስመር ይያላችሁ ከመታስቸግሩን ምን አለ ባገኘነው ወረቀት መጻፍ እንደነችል በቃላት ቁጥር ብትወስኑልን አለው። ሐላፊውን ቆጣብሎ በመጀመሪያ ስንት ስራ ያለባቸው ወታደሮች ስራቸውን ፈተው እያንዳንዱ ወረቀት ላይ የጻፈውን ቃላት ሲቆጥሩ ይዋሉ ነው የምትለው? ሲለው ጓደኛችን ምሁርና በማስተማር ዓለም የኖረ ሰው ስለነበረ የግድ መቁጠር የለባቸውም። አንድ መስመር ስንት ቃል እንደሚታወቁ ያንን በመስመሩ ቁጥር ማባዛት ነው ብሎ ጭራሽ የተዘበራረቀና ከጦሩ ጭንቅላት በላይ የሆነ ስራ ሲፈጥባቸው መሆኑን ሲያው ኃላፊው ዘወትር የሚጠቀምባትን መልስ የእኛ ድርሻ እስረኞችን መጠበቅ እንጂ አዲስ ሕግ ማውጣት ስላልሆነ የሚጻፈውን ቃላት ቁጥር መወሰን የእኛ ስልጣን አይደለም፣ ስለዚህ ጉዳዩን ለአብዮታዊ ዘመቻ መምሪያ አቀርባለሁ ብሎ ተገላግሎት ሄደ። የአራተኛ ክፍለ ጦር እስር ቤት በጣም የሚያስደንቅ አይነት የእስረኛ ጥንቅር የነበረበት እስር ቤት ነበር። የቀድሞ ሚኒስትሮች፣ የጦርና የፖሊስ ጀነራሎች፣ የኦርቶዶክስ ቤተክርስቲያን ጳጳሳት፣ የእስላም ሼኪዎች፣ ከፍተኛ የባንክ ባለሙያዎች፣ የካቶሊክ መነኩሴ፣ የዩኒቨርሲቲ መምህራን፣ ወታደሮች፣ መኮንኖች፣ የበታች ሹሞች፣ ነጋዴዎች፣ የፓርላማ አባላት፣ ምን የሌለ አይነት እስረኛ አለ? ከፖለቲካ አመለካከት አንጻር የታየ እንደሆነ ደግሞ ፊውዳሎች፣ የቤቱን አመራር አባላትና ጭፍሮቻቸው፣ የኢህአፓ አባላት፣ የኤርትራ ነጻ አውጪ ድርጅት አባላትና ደጋፊዎች ናቸው ተብለው የተጠረጠሩ የአየር ኃይል፣ የባህር ኃይልና የኮማንዲስ መኮንኖች፣ የበታች ሹሞችና ወታደሮች፣ ደርግ እንደተቋቋመ የደርግ አባላት የነበሩና የተባረሩ መኮንኖች፣ መሐንዲስ መምሪያ፣ የአርሚ አቪዬሽን፣ የክብር ዘበኛ አባላትና የነበሩና በለውጡ መነሻ ላይ ቁልፍ ሚና ሲጫወቱ ቆይተው በኋላ ከደርጉ ጋር ቅራኔ ውስጥ ገብተው የታሰሩ መኮንኖች፣ የበታች ሹሞችና ወታደሮች ነበሩ። በሲቪሉ ማዕረግም ቢሆን ግራዝማች፣ ቀኛዝማች፣ ፊታውራሪ፣ በጅሮንድና ደጃዝማቾች ሁሉ ነበሩ። ብቻ ምን አለፋችሁ ዝብርቅርቅ ያለ ጥንቅር ያለበት እስር ቤት ነበር። ታዲያ ልክ እንደ እስረኛው አይነት መዘበራረቅ ሕይወቱና የእስረኛው መደብም እንደዚሁ የተዘበራረቀ ነበር። ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንሄድ ሌላው ያጋጠመን ለውጥ ቢኖር ወታደር ፖሊስ እስር ቤት ሳለን አብዛኛው እዛ ሊታሰር የሚመጣው እስረኛ የዲሲፕሊን እስረኛ በመሆኑ ከፍተኛው የእስር ዘመን 42 ቀናት በመሆኑ የኛ እዚያ ከአንድ ዓመት በላይ በእስር መቆየት በብዙ ጠባቂዎችና እስረኞች ጭምር ርኅራሄና አዘኔታ አትርፎልን ነበር። ነገር ግን አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንመጣ ብዙዎቹ እዚያ የነበሩ እስረኞች 1967 ዓመተ ምህረት መጀመሪያ ጀምረው ታስረው የነበሩ ስለነበሩ እኛ እዚያ ተዘዋውረን ስንሄድ አራተኛ ዓመታቸው ላይ ነበሩ። ስለዚህ ከእነሱ ጋር ስንነጻጸር ልክ እንደ አዲስ እስረኛ እንቆጠር ጀመር። አራተኛ ክፍለ ጦር እስር ቤት እንደ ተዘዋወርን አካባቢ አንዱ እስረኛ ወታደር ወሬ ለማግኘት ጠጋ አለኝና ለመሆኑ ከታሰርክ ስንት ዓመት ሆነ ሲለኝ፣ ብዙ ጊዜ ታስሬ በመቆየቴ ወታደር ፖሊስ እስር ቤት በነበርኩ ጊዜ አገኝ የነበረውን አይነት ርኅራሄ የማገኝ መስሎኝ አስተዛዝኜ ብዙ ቆየሁ፣ አንድ ዓመት ከሶስት ወር አለፈኝ ብለው ስቆብኝ፣ ቆየሁ አልክ? አንድ ዓመት ከሶስት ወር ምን አለ? አሁን አምስቷን ዓመት ፉት ትላታለህ አለኝ። ለካስ እሱ ከታሰረ አምስት ዓመት ሞልቶት ኖሯል። በዚህ ጊዜ ለቦታው እንግዳ በመሆኔ ሕጉን ማክበር አለብኝ ብዬ ነው እንጂ እንዲህ አይነቱን ሟርት ስላማረተብኝ ልጣላው ጋብቶኝ ነበር። ለብዙ ጊዜ ይህንን እስረኛ ስላማረተብኝ እጠላው ነበር። በኋላ ግን ልክ አምስት ዓመት ከሞላኝ በኋላ ምንም የፍቺ ወሬ ቢጠፋ ምን አለ ያ ሟርቱ ባማረተብኝ መልክ እንኳ በአምስት ዓመት ቢፈቱኝ ማለት ጀምሬ ነበር። የአራተኛ ክፍለ ጦር እስር ቤት ግልጽ ያለ የመደብ ልዩነት ይታይበት የነበረና ምንም እንኳን ሁሉም የፖለቲካ እስረኛ ተብሎ ቢመደብም ያችኑ በእስር ቤት ህይወት ውስጥ ያለች የቤትና የመጸዳጃ ክፍሎችን የማጽዳትና ምግብ ከውጭ ሲመጣ ምግቡን ተቀብሎ በልዋጩ ባለፈው ቀን ምግብ የመጣበትን ሳህን ለምግብ አቅራቢዎቹ የመመለስ ስራ እንኳ ከበርቲዎቹ እስረኞች እንዳይሰሩ በምግብ አቅርቦት ችግር ላይ ያሉትን እስረኞች ጉልበት በምግብ እየገዙ የሚያሰሩበት እስር ቤት ነበር። አራተኛ ክፍለ ጦር እስረኞች ልዩነት በሀብት ላይ ብቻ ሳይሆን አብዛኛው እስረኛም መለዮ ለባሽ ስለነበረ አንዳንድ በጠባያቸው ብልሹ ሆነው በወታደሮቻቸው ከተናቁ መኮንኖች በስተቀር ቆፍጣናዎቹና ክብራቸውን ጠብቀው የሚኖሩት መኮንኖችም ልክ ውጭ ወታደር ካምፕ ውስጥ በነበሩበት ጊዜ የሚከበሩትን ያህል ተከብረው አንዳንድ ስራ ሊሰሩ ሲሉ ወታደሮቹ በአክብሮትና በፍቅር ስራቸውን ተቀብለው የሚያከናውኑላቸው ነበሩ። እነዚህ ክብራቸውን የጠበቁ መኮንኖችም ውጭ አብረዋቸው ይሰሩ የነበሩትን ወታደሮችና የበታች ሹማምንቶች ጉልበት መበዝበዝ ብቻ ሳይሆን እነሱም በበኩላቸው ጊዜያቸውን ወስደው ራሳቸውን በትምህርት እንዲያሻሽሉ እዚያው እስር ቤት ውስጥ በማስተማር እንዳቅማቸውም በትምህርት መዘጋያ መጽሕፍትና ደብተር በመርዳት ትልቅ አስተዋጽኦ የሚያበረክቱ ነበሩ። በአንጻሩ ደግሞ ከፍተኛ መኮንኖች ሆነው ልክ ጨዋታ ሜዳ እንዳለ ትንሽ ልጅ በትንንሽ ነገሮች ከሌላው እስረኛ ጋር በመጣላትና በመጨቃጨቅ ክብራቸውን ያልጠበቁና በበታቾቻቸው የተናቁ መኮንኖችም ነበሩ። ስማቸውን ሳልጠቅስ ሁልጊዜ የዚህ አይነት ባህሪ ሲያጋጥመኝ የማስታውሳቸውና የማንጻጸራቸው አንድ በከፍተኛ ቦታ ላይ የነበረ ሌተና ኮሎኔልና አንድ አስተማሪ የነበረ ሻምበል መኮንኖች እስረኞች አራተኛ ክፍለ ጦር እስር ቤት ውስጥ ነበሩ። የወታደሩ ቤት የስልጣን ተዋረድ ለማታውቁት ከምክትል የመቶ አለቃ ጀምሮ እስከ ሻምበል ድረስ ያሉት የመስመር መኮንኖች ሲባሉ ሻለቃ ጀምሮ እስከ ኮሎኔል ድረስ ያሉት ደግሞ ከፍተኛ መኮንኖች ይባላሉ። ምንም እንኳ በአጠቃላይ መኮንኖች ቢባሉም ከታች ሰዓት ይበልጣል እንደሚባለው ከፍተኛ መኮንኖቹ ከመስመር መኮንኖቹ የበለጠ የተከበሩና ከፍተኛ ኃላፊነትም የሚታጩ ናቸው። እነዚህ ሁለት መኮንኖች በዚያ እስር ቤት ውስጥ በነበሩበት ዘመን ነገሩ የተገራቢቶች ሆኖ ያ አስተማሪ የነበረው የመስመር መኮንን ክብሩን ጠብቆና ሌሎችንም አክብሮ ሲኖር፣ ሌተና ኮሎኔሉ ግን እቃዬን ነካችሁ፣ ስራዬን ተቀብላችሁ ታሰሩልኝ ቀራችሁ፣ ቁጭ ብላችሁ አነጋገራችሁኝ እያለ በሚረባ በማይረባው ከወታደሮቹም ከመኮንኖቹም እየተናጨ ከመዋሉም በላይ አንድ ቀን ራሱን ለማሻሻልም ሆነ ሌሎችን ለመርዳት መጽሐፍ የሚባል በእጁ ሳይገባ ጊዜውን በመለጫጨት አፍተር ሼፍ በመቀባባትና በመፋፋል ያሳልፍ ነበር። ታዲያ የሚገርመኝ ነገር እዚያ እስረኛ የነበሩ የበታች ሹሞችና ወታደሮች በሙሉ ያንን ሌተና ኮሎኔል አንተ ብለው ሲጠሩት፣ ያንን ሻምበል ግን አንቱ ብለው ነበር የሚያነጋግሩት። እና ሰዎች ራሳቸውን የሚያስከብሩትም ሆነ የሚያዋርዱት በራሳቸው አድራጎት ነው። እዚህ አይነቱ አክብሮት ደግሞ ከልብ የመነጨ እንጂ በሕግ ታውጆ ወይም በደንብ ተደንግጎ የሚሰጥ አይደለም። በወታደሩ ቤት ውስጥ የአሁኑን አላውቅም እንጂ ቀድሞ እንደማውቀው መኮንኖች ምንም ያህል በእድሜያቸው ወጣቶች ቢሆኑም በወታደሮቻቸው አንቱ ተብለው ነበር የሚጠሩት። አንዳንድ ወጣት የመስመር መኮንኖች በተለይ በጣም በሚቀርቧቸው አንዳንድ ወታደሮቻቸው ዘንድ አንተ ይባሉ ነበር። እዚያውም ለብቻቸው ሲሆኑና ከስራ ሰዓት ውጭና በአካባቢው ሌሎች ወታደሮችና መኮንኖች ከሌሉ ነው እንጂ፣ ያለበለዚያ ነገሩ የማይታሰብ ነበር። ይሄ ታዲያ በግዴታና በትዕዛዝ የሚገኝ ከበሬታ ስለሆነ በግድ አክብሩ የሚለው ሕግ ተፈጻሚነት ማግኘት በማይችልበት ቦታ ላይ አክብሮት የሚገኘው በተከባሪው ባህሪና በአክባሪው መስፈርት መሰረት ይሆናል። አክባሪው የራሱን መስፈርት ፈጥሮ ይህንን የመሳሰሉትን መስፈርቶች የሚያከብር ሰው ለኔ ክቡር ነውና አከብረዋለሁ ብሎ በራሱ ውሳኔ መሰረት የፈጠረውን መስፈርት የሚያሟሉለትን ያከብራል እንጂ ነፃነቱን አግኝቶ በራሱ መመረጥ ሲጀምር ሌላ ሰው በፈጠረው መስፈርት መሰረት መስፈሩን ያቆማል። እዚህ አይነቱ ሁኔታ ደግሞ በሲቪሎቹም በወታደሮቹም እስረኞች ዘንድ በደንብ ሲታይ የነበረ ነው። ሰውደ መግቢያው ላይ እንደገለጽኩት እንደ እስር ቤት ሰዎችን በቀጥ የሚያስተዋውቅ ቦታ እስካሁን አላጋጠመኝም። ያለም አይመስለኝም። እስር ቤት የማይፈላለጉ ሰዎች አቅማቸው በላይ በሆነ ሀይል ተገደው ከማይፈልጓቸው ሰዎች ጋር ለማይፈልጉት የጊዜ ርዝማኔ ይሸሿቸው በማይችሉበት ሁኔታ አብረው እንዲኖሩ የሚያደርግ ነው። ሰዎች ደግሞ በተፈጥሯችን ቢያንስ በቀን ለተወሰነ ጊዜ ለብቻችን የራሳችን የሆነ ጊዜ ማንም ሳያፈጥብንና ሳያዳምጠን ማግኘት እንፈልጋለን። እስር ቤት ከሌሎቹ ነፃነቶች በተጨማሪ ይህንንም ነፃነት ነው የሚነፍገው። የነፃነት ነገር ደግሞ ጣዕሙ የሚታወቀው ሲታጣ ነው። እስከነተረቱ በእጅ የያዙት ወርቅ ከመዳብ አንድ ነው ይባል አይደል? ግን ምርጫው ስለሌለ በግድ ተቻችሎ አብሮ የሚኖር ሲሆን አንዳንድ ጊዜ መቻቻሉ ይጠፋና መኳረፍና አልፎ አልፎም ድብድብ ይታያል። ታዲያ ተቻችሎ መኖሩ እስረኛው እርስ በርሱ ብቻ ሳይሆን ከጠባቂዎቹም ጋር ነው። የአራተኛ ክፍለ ጦር እስር ቤት ጠባቂዎች ምን አይነት መመሪያ ተሰጥቷቸው እንደሆነ ስራው ላይ የሚሰማሩት አላውቅም። ፍጹም ርኅራኄ የሌላቸውና ጨካኞች ነበሩ። ጭካኔያቸው ደግሞ በእስረኛው ላይ ብቻ ሳይሆን ስንቅ ለማቅረብ በሚመጣው ቤተሰብ ላይ ጭምር ነበር። በተለይ ከዚያች ስንቅ ለማቅረብ ከተፈቀደችው አንድ ሰዓት ማለትም ከአምስት ሰዓት እስከ ስድስት ሰዓት አንዲት ደቂቃ እንኳ አሳልፎ የመጣ ቤተሰብ ምንም እንኳ እስረኛው በዕለቱ ስንቅ ሳይመጣለት ቢቀር ምንም የሚበላው ነገር እንደሌለ ጠባቂዎቹ ቢያውቁም ያላንዳች ርኅራኄና ሐዘኔታ ነበር ምግቡን ሳይቀበሉ የሚመልሱት። በሰዓቱ ደርሰውም ምግቡን በሚያስፈትሹበት ወቅት ብዙ ማንጓጠጥና ስድብ ይደርስባቸው ነበር። በአንድ ወቅት የአንዱ እስረኛ ባለቤት መቼም የኢትዮጵያ ሕዝብ ችግር በመጣበት ቁጥር አቤቱታውን ወደ አምላኩ በመጾምና በመጸለይ ስለሚያቀርብ እንዲሁ ጾም ላይ እንዳለች ባለቤቷ ግን እንዳይጎዳባት ብላ እሷ እየጾመች ለእሱ የፍስክ ምግብ ሰርታ ይዛ ትመጣለች። በእስር ቤቱ ሕግ መሰረት ማንኛውም ስንቅ አቅራቢ ያመጣው ምግብ መርዝ የሌለው መሆኑን ለማረጋገጥ መቅመስ ስላለበት እስቲ እነሱ አስረው እያጉላሉን የምንሰራው እነሱ እንዳይገሉን ሆኖ ቤተሰቦቻችን እንዳይመርዙን ያመጡትን ምግብ ቅመሱ ማለት እንድትቀምስ ጠይቃለች። ሴትየዋ ትዝ ሲላት ጾም ስለሆነ የፍስኩን ምግብን መቅመስ አልፈለገችም። ቀመሰች ደግሞ ምግቡ ሊገባ እንደማይችል ስለምታውቅ ትጨነቅና እግዚአብሔርም ቢሆን ጭንቀቴን ስለሚያውቅ ቀምስ አድርጌ ብተፋው ከኃጢአት አይቆጠርብኝም ብላ አምላኳን ይቅር እንዲላት ተማጽና አንዷን ቅንጣቢ ስጋ አፏ ውስጥ ክትት ካደረገች በኋላ እንዳትውጠው ተጠንቅቃ አፏ ውስጥ ካቆየች በኋላ ሳህኑ ማለፉን ስታውቅ በአፏ የያዘችውን ስጋ መሬት ትተፋዋለች። ይህን ስታደርግ እዚያ ቆመው ፍተሻውን ይመለከቱ ከነበሩት ኃላፊዎች መካከል አንዱ አይቷት ኖሮ ወደ እሷ ሄዶ ሴትዮ ምንድን ያደረግሽው ብሎ ተቆጥቶ ያፈጥባታል። እሷም ያመጣችውን ምግብ የፍስክ ሲሆን እሷ ግን ጾመኛ ስለሆነች ምግቡን እንዳትውጠው ብላ ቀምሳ ብቻ የተፋችው መሆኑን አስተዛዝና ትነግረዋለች። ኃላፊውም በቁጣ ደግሞ ባልዮት ዘመን ለዚያውም በማክሰኞ የምን ጾም አመጣሽ? ምግቡ ውስጥ ምናምን ጨምረሽ ስለነበር የሰራሽውን ስለምታውቂ ነው እንጂ የተፋሽው፣ በያሁኑኑ አንስተሽ ዋጫት ብሎ ይጮህባታል። እሷም እያለቃቀሰች እዚህ የተሰቃየው አንስቶት እኔ ደግሞ ምን አደርግበታለሁ ብለው ነው? ረስተውት እንደሆነ እንጂ የገና ጾም እኮ ተይዟል፣ እንዴት ብዬ ልዋጠው ብላ ብትለምነውም ምንም ሳይራራ መሬት ላይ ለዚያውም የደቀቀ አሸዋ ላይ ተፍታ ወድቆ የነበረውን ቅንጣቢ ስጋ አንስታ እንድትውጥ ያዛታል። እያለቃቀሰች ያንን አሸዋ የቃመ ስጋ ከመሬት ካነሳች በኋላ እዛው የነበረውን የሻይ ቴርሞፍላስክ መክፈት ትጀምራለች። ሐላፊውም ምልክት ታደርግ እንደሆነ ስላልገባውና እዛዙ ቶሎ ባለመፈጸሙ ተቆጥቶ ምን ያደረክሽ ነው? ያነሳሽውን ስጋ አኝክና ዋጪ አላት። አይቴታይ ይላው ቢቀር ከመጉረቴ በፊት አሸዋውን ለማስለቀቅ በሸንኳ ለቅለቅ ላድርገው ብዬ ነው ትለዋለች። ሐላፊውም ተቆጥቶ አንቺ የተጠየቅሽውን እሱ እንዲበላልሽ ነው? ማለቅለቅ የለም ቀጥ ብለሽ ጉረሻት ብሏት እያለቀሰች ያን አሸዋ የቃመ ስጋ በጾም አኝካ እንድትውጥ አድርጓታል። ዘቦቹም ቢሆኑ ባላቸው ስልጣን ከኃላፊዎቹ ያላነሱ እርጉሞች ነበሩ። በተለይ አንዳንዶቹ ተረኛ ሆነው ሲመጡ የእስረኞች ቀን ሲኦል ሆኖ ነው የሚውለው። መጸዳጃ ቤቱና መታጠቢያዎቹ ከእስር ክፍሉ ውጭ ስለሆኑ እያንዳንዱ እስረኛ ወደ መታጠቢያ ቤት መሄድ ሲፈልግ እስር ክፍሉ በራ ሂዶ ፊት ለፊት ማማ ላይ መትረየስ ደግኖ ለተቀመጠው ወታደር ጥያቄ እንደሚጠይቅ የአንደኛ ደረጃ ትምህርት ቤት ተማሪ እጁን አውጥቶ ማሳየት አለበት። ከዚያ ወታደሩ በእጁ በያዘው ቆመጥ ባንገቱ አንዳንዱም ጥጋበኛ እግሩን ሰቅሎ ቁጭ ብሎ ከሆነ በእግሩ ምልክት ሲሰጠው ነው ወደ መታጠቢያ ቤቱ የሚሄደው። ታዲያ አንዳንዶቹ እስረኛው ፊት ለፊት ቆሞ እጁን ሰቅሎ እያዩ ምንም መልስ ሳይሰጡ ዝም ይሉታል። አንዳንዱ እዚያው እጁን እንደሰቀለ ቆሞ በትዕግስት ሲጠብቅ፣ አንዳንዱ ትዕግስቱ ያልቅና መሄዱን ትቶ ይመለሳል። አንዳንዱ ደግሞ ትንሽ ጠብቆ ዘቡ አውቆ ዝም ማለቱን ሲያይ ልክ እንደፈቀደለት ቆጥሮ መሄድ ሲጀምር፣ ዘቡ በቁጣ በያዘው ቆመጥ የመጠበቂያውን ማማ ቆርቆሮ በኃይል ደብድቦ ቁም ብሎ ልክ እስረኛ በአጥር ሊዘግ የሞከረ ያህል ይጮኻል። አንዳንድ ጊዜም ለማስፈራራት መሳሪያ ማንቀጫቀጭና ማቀባበል ይጀምራል። ከዚያማ ተረኛም ሻለቃ ይጠራል። የመቶ አለቃው ይመጣል፣ ሻለቃው ይከተላል። ነገሩ ሁሉ ይጋነናል። ዘቡ ሳልፈቅድለት ሄደ ብሎ አይደለም የሚከሰው፣ ሊያመልጥ ነበር ብሎ ነው። መቼም አባባሉ የበደለ ወታደር ነው ቢሆንም ባላገር ይካስ ነውና ሁል ጊዜ እንደዚህ አይነቱ ሁኔታ ሲከሰት ተወቃሹ እስረኛው ነው። ምናልባት ዘቦቹን እኛ ፊት ላለመውቀስ ብለው እንደሆነ አላውቅም እንጂ በማንኛውም ጊዜ የዘቦቹ ቃል ነው ተደማጭ የሚሆነው። ትልቁ ችግር ደግሞ በማንኛውም ጊዜ አንድ እስረኛ ጥፋት አጥፍቶ ከተገኘ ጥፋተኛው እስረኛ ብቻ አልነበረም የሚቀጣው፣ የሚቀጣው ጠቅላላ እስረኛው ነው። የመቶ አለቃው መጥቶ አንዱ እስረኛ ከመካከላችሁ ይህን ስላደረገ ዛሬ በሩ ተዘግቶ ነው የሚውለው፣ ማንም እስረኛ ከዚህ ክፍል ወደ መታጠቢያ ቤት መሄድ አይችልም ብሎ ይወስንና ሁላችንም አንድ ላይ እንቀጣለን። የቡድን ቅጣት በወታደሩ ቤት ውስጥ የተለመደ ነው። ሐሳቡ አንዳንድ ሰዎች ጥፋት ሊፈጽሙ ቢያስቡም ጥፋቱን በፈጸሙት በእነሱ ላይ ብቻ ሳይሆን በሌሎች ንጹሃን ጓደኞቻቸውም ላይ ጭምር ስለሆነ ሌሎች እንዳይቀጡ አዝነው ጥፋት ከማጥፋት ይቆጠባሉ፣ ወይም አጥፊዎቹ ጥቂት ስለሆኑ የማያጠፉት እስረኞች ተጽዕኖ ስለሚበዛ የጓደኞቻቸውን ተጽዕኖ ፈርተው አያጠፉም ተብሎ ይመስለኛል። በተለይ የቡድን ቅጣት ሲነሳ የሚታየኝ በቤተሰብ ጥየቃ ወቅት የሚደረገው ነበር። በደርግ ዘመን በወታደር ፖሊስ እስር ቤትና በአራተኛ ክፍለ ጦር እስር ቤት ውስጥ በነበርኩበት ወቅት የፖለቲካ እስረኞች በዓመት አንድ ጊዜ ለአስር ደቂቃ አራት የቤተሰብ አባሎቻቸውን የእስር ቤቱ ኃላፊና አጃቢ ወታደሮች ባሉበት ማየትና ማነጋገር ይፈቀድላቸው ነበር። አስቡት፣ ለአንድ ዓመት ያላያችኋቸውን ቤተሰቦቻችሁን ሚስት፣ እናት፣ እህት፣ ወንድም የመሳሰሉትን ለአስር ደቂቃ ብቻ ስታገኙ ጊዜውን እኩል ብታካፍሏቸው እያንዳንዳቸው ሁለት ደቂቃ ተኩል ነው የሚደርሳቸው ማለት ነው። በተለይ እንደ እናት፣ እህትና ሚስት ከመሳሰሉት ጋር በጠመንጃ ታጅባችሁ ስትገናኙ በጣም ጠንካራ አይነቶች ካልሆኑ አንድ፣ ሁለት፣ ሶስት ደቂቃዎች በእነሱ ለቅሶ ነው የሚጠፋው። ከዚያ በተረፉት ደቂቃዎች ደግሞ ምን ያህል እንደምትነጋገሩ እግዚአብሔር ይወቀው። በእስረኛው በኩል መቼም ቤተሰብ ለመጠየቅ ለዚያች ለአስር ደቂቃ የሚደረገው ዝግጅት የሚያስገርም ነበር። ካለባበስ ጀምሮ መጨነቅ ነው። እንደዚህ ለብሼ ቢያዩኝ አዝኑ ይሆን ተብሎ በደንብ መልበስ መለጫጨት ሁሉ አለ። አንዳንዱ ሰው ደግሞ እዚያ ሲደርስ ያሰበው ሁሉ ስለሚጠፋው የሚያነጋግራቸውን ነገር ለማስታወስ በብጣሽ ወረቀት ማስታወሻ ይዞ የሚሄድም አለ። ቤተሰብ ጥየቃው እስረኛው ተጠርቶ ከመሄዱ በፊት ነው የሚጠይቁት ሰዎች እስር ቤቱ ኃላፊ ቢሮ ገብተው ተቀምጠው የሚጠብቁት። የእስር ቤቱ ኃላፊ ከጠረጴዛው አናት ይቀመጥና ቤተሰቦች በአንድ በኩል በተርታ ሲቀመጡ፣ እስረኛው ታጅቦ ከመጣ በኋላ በሰላምታው ወቅት ምንም ነገር እንዳይቀባበሉ እየተጠበቀ ሰላምታ ተለዋውጦ በጠረጴዛው ሌላ በኩል ከሚጠይቁት ሰዎች ፊት ለፊት ይቀመጣል። ከዚያ የእስር ቤቱ ኃላፊ የተፈቀደው የመጠየቂያ ጊዜ 10 ደቂቃ ብቻ መሆኑን ተናግሮ ሰዓቱን አስተካክሎ ልክ ሩጫ እንደሚወዳደር ሰው ጀምሩ ይላል። ከዚያ የሚያለቅሰውም እያለቀሰ የበረታውም እንባውን ተቆጣጥሮ ሰላምታ መለዋወጥ ይጀመራል። እዚያ መካከል የአንዳንድ ሰዎች ስም ከተነሳ የእስር ቤቱ ኃላፊዎች የሰዎች ስም ማንሳት ክልክል እንደሆነ ጣልቃ ገብቶ ያስጠነቅቃል። እንዲሁ እያለ ያቺ ደቂቃ ልክ ስትደርስ የእስር ቤቱ ኃላፊ ጠረጴዛውን በመዳፉ መጥቶ አቁሙ ይላል። የተጀመረ አረፍተ ነገር እንኳ አያስጨርስም። ብድግ ብሎ ዘወር ብሎ ቢመለከቱ እንደ ሎጥ ሚስት የጨው አምድ ሆኖ ይቀር ይመስል ፊት ላይ ያለውን ሐዘን ቤተሰብ እንዳይ ዋጥ አድርጎ ተነስቶ መውጣት ነው። ታዲያ ያ ግንኙነት ዝቅጀት ነው የሚመስለው። አንዳንድ ጊዜ ከተመለስኩ በኋላ የጠየቁኝ ሰዎች ምን አይነት ልብስ ለብሰው እንደነበር እንኳ ማስታወስ አልችልም። ለቤተሰብ መጠየቂያ የተመደበው ቀን በሳምንት አንድ ቀን ከሰዓት በኋላ ሲሆን አንድ ቀን ከአራት ወይም ከአምስት ሰዎች በላይ ቤተሰብ ስለማያዩ በጣም ጥብቅ የሆነ ፕሮግራም ወጥቶ ነው የሚሰጠን። ስለዚህ ማ መቼ ቤተሰቡን እንደሚያይ ቀደም ብሎ ፕሮግራሙ ይነገረናል። ግን በቅድሚያ የሚጠይቁንን ሰዎች ስም ዝርዝር አሳውቀን ስማቸው ለአብዮታዊ ዘመቻና ጥበቃ መምሪያ ቀርቦ መጽደቅ አለበት ይሉናል። የቱን ያህል እውነት እንደሆነ ወይም ለማስፈራራት ይሁን ግን አላውቅም። በዚህ የቤተሰብ የመገናኛ ጊዜ አንዳንድ በጣም ትልልቅ ሰዎች ብለን እናከብራቸው የነበሩ ራሳቸውን መቆጣጠር አቅቷቸው ሲመለሱ ልክ እንደ ትንሽ ልጅ ስቅስቅ ብለው ሲያለቅሱ፣ አንዳንዶቹ ደግሞ ይህንን ሁኔታ ለመቋቋም አለመቻላቸውን በማወቅ ለአስር ደቂቃ አይቻቸው ናፍቆቴንና ሰቀቀኔን ከመጨመር ባላያቸው ይሻለኛል ብለው የማይገናኙና አንዳንዶቹ ደግሞ ይደለም አንዴ ማየት ይፈቀድልኝ እንጂ የማደርገውን አውቃለሁ ብለው ዘመዶቻቸውን ለመገናኘት ሄደው የመጠየቂያ ሰዓቱ አልቆ እንዲያቆሙ ሲነገራቸው አሻፈረን ብለው 15ም ሆነ ለ20 ደቂቃ ያህል ቆይተውና የሰው ስም ማንሳት ክልክል ነው ተብሎ የተላለፈውን መመሪያም ጥሰው ለቤተሰቦቻቸው እባክህን ኮሎኔል ገሌን ወይም ሻለቃ ገሌን ጉዳይን እንዲያማልደኝ ንገርልኝ ብለው ህጉን ሁሉ ጥሰው የሚመለሱ አሉ። ይህንን በሚያደርጉበት ወቅት ሁሉ የእስር ቤቱ ኃላፊ ሰዓት አልፏል አቁሙ እያለ አልፎ አልፎ ከማስጠንቀቅ በስተቀር ሌላ ምንም የኃይል እርምጃ አይወስድም። ዱብዳውና ማዕቱ የሚመጣው ጠያቂው ሰው ከተመለሰ በኋላ ነው። በዕለቱ ከሚገናኙት ሰዎች መካከል የመጨረሻው ከሆነ ደግ፣ ያለበለዚያ ግን ከሱ ቀጥለው የሚገናኙ ሰዎች ለብሰውና ተዘገጃጅተው በጉጉት ተራቸውን እየጠበቁ ወዲያው እሱ ጨርሶ እንደተመለሰ ወታደሮች መጥተው የሚከተለውን ተረኛ ጠርተው አጅበው መውሰዳቸው ቀርቶ የእስር ቤቱ ኃላፊ ሻለቃ ይመጣና በጠቅላላ እስር ክፍል ውስጥ ያሉትን እስረኞች እንዲሰበሰቡ ያዛል። ከዚያም ቤተሰብ መጠየቅ ተፈቅዶልን እንደነበረና ነገር ግን በደንቡ መሰረት ልንጠቀምበት ባለመቻላችንና ቀደም ብሎ ቤተሰቡን ሊገናኝ ሄዶ የነበረው እስረኛ ለሰዓቱ እንዲያቆም ተነግሮት ሰዓቱን ስላሳለፈ የተሰጠንን መብት በአግባቡ መጠቀም ባለመቻላችን ዛሬ ጀምሮ ሌላ ተለዋጭ ትዕዛዝ እስከተሰጠ ድረስ ከቤተሰብ ጋር መገናኘት ላልተወሰነ ጊዜ የታገደ መሆኑን ያረዳንና ይመለሳል። በእንደዚህ አይነቱ የቡድን ቅጣት ጊዜ እጅግ በጣም የሚያሳዝኑኝ ከዚያ ሰው ቀጥሎ በዚያው ቀን ቤተሰቦቻችንን እናገኛለን ብለው ተዘጋጅተው ተራ ይጠብቁ የነበሩ እስረኞች ናቸው። ቢገርመኝ ነገር ደግሞ የጥበቃ ክፍሉ ጭካኔ ነበር። አንዳንድ ሰዎች በዚያ ቀን እስረኛ ዘመዶቻቸውን ለመገናኘት ብለው ከአዲስ አበባ ውጭ ድረስ መጥተው ተራቸውን እየጠበቁ መሆናቸውን እያወቁ አይግድ የለም ለዛሬ ፕሮግራም ተይዞላቸው ቤተሰቦቻቸው ከሩቅ የመጡ ስለሆኑ ዛሬ የመጡት ይገናኙና ከሚቀጥለው ሳምንት ጀምሮ ጥቃቱ ተግባራዊ ይሁን የሚል አስተያየት እንኳን አያደርጉም ነበር። ቀደም ሲል እንደገለጽኩት እስር ቤቱ አምስት የተለያዩ እስር ክፍሎች ያለው ቢሆንም እንኳ የጥየቃ ሰዓቱን ደንቡን ጥሶ ያስተላለፈው ሰው ከየትኛውም ክፍል ቢሆን ቅጣቱ ግን የሚተላለፈው በሁሉም በአምስቱም ክፍል በሚገኙ እስረኞች ላይ ነበር። የእስር ቤቱ ኃላፊ ይቺ አይነቷ ቅጣት እስረኛውን በጣም እንደምትሰማው ስለሚያውቅ በደንብ ነበር የሚጠቀምባት። እስረኛውም ቢሆን የዘመድ መጠየቅ ፈቃድ ሲጀመር ተጨንቆና ተጠቦ ዘመዶቻቸውን ለመገናኘት የሚሄዱትን እስረኞች በሰዓቱ እንዲጨርሱና የተከለከለ ጥያቄን እንዳያነሱ ለምኖና አስጠንቅቆ ነበር የሚልካቸው። ታዲያ አልፎ አልፎ አንዳንድ ራሳቸውን ወዳድ የሆኑ እስረኞች ጉንጥተው በእነሱ ምክንያት ከዘመድ መተያየት ለተወሰነ ጊዜ ከታገደ ያ ለዚህ ምክንያት የሆነ እስረኛ ከሌሎች እስረኞች የሚደርስበት ወቀሳ፣ ስድብና ማዕቀብ ከፍተኛ ነው። ስለዚህ አብዛኛው እስረኛ የእስር ቤቱን ሕግ ለማክበር ብሎ ሳይሆን ጓደኞቹን ቅጣት በመፍራት በሰዓቱ ይጨርስና ሌሎቹንም ሕጎች ያከብር ነበር። የእስረኛ ቅጣት ደግሞ በዚያች በተወሰነችና አይ ግድ የለም እነዚህ ባያናግሩኝ ሌሎች የሚያናግሩኝ ዘንድ ሄጄ እቀየጣለሁ የሚሉት ሌላ ምርጫ በሌለባት ጠባብ ቦታ ላይ የሚደረግ ማኅበራዊ ማዕቀብ ስለሆነ በጣም ከባድ ነበር። የእስረኞችን ማህበራዊ ማዕቀብ ሳስብ ትዝ የሚሉኝ ነገሮች አሉ። የመጀመሪያውን እንኳ ራሴ ያልደረስኩበትም ግን መጀመሪያ ስልሳን ላይ የወጣ ዘመን ለአንድ ዓመት ያህል ታስሮ የተፈታ ዘመዴ ያጫወተኝ ነው። ደርግ ስልጣን እንደተቆናጠጠ ዘመን ከቤተ መንግሥት እስር ቤት የተረፉት ባለሥልጣኖች አራተኛ ክፍለ ጦር እስር ቤት ታስረው ነበር። እንዲያውም በእነሱ ነበር ለመጀመሪያ ጊዜ የአራተኛ ክፍለ ጦር ካምፕ እንደ እስር ቤት ማገልገል የጀመረው። ዘመኑ እስረኞች የደርጉን ጭካኔ ያልተረዱበት ጊዜ ስለነበር ገና ከመታሰራቸው አንዳንድ ሁኔታዎች እንዳልተሟሉላቸውና ጉዳያቸው በአስቸኳይ ተጣርቶ እንዲለቀቁ እየወተወቱ ስላስቸገሩና ደርግም ገና ተመቻችቶ ስልጣን ኮርቻ ላይ መፈናጠጡን ገና እርግጠኛ ያልሆነበት ዘመን ስለነበር አንድ ሶስት የደርግ አባላት እስር ቤቱ ድረስ ሄደው እንዲያነጋግሯቸው ይላካሉ። ክቡራኑ የደርግ አባላት ገና ከእስር ክፍል ውስጥ ሲገቡ ቀልባቸውን የሳበው መብታቸውን ተገፈውና ከትልቅ የስልጣን ቦታቸው ተዋርደው እዚያ የታሰሩት አዛውንቶችና የቀድሞ ባለስልጣናት ሳይሆኑ ገና መታሰራቸውና ሀብታቸው እንዳለ እና የቤተሰቦቻቸውን ጉልበት ያልደከመ በመሆኑ በገፍ የመጣላቸውና ጠረጴዛ ላይ የተደረደረው ምግብና ፍራፍሬ ነበር። ያ ዘመዴ እንዳጫወተኝ ለክፍሉ ውስጥ የሚገኙት እስረኞች በሙሉ የመጣላቸውን ፍራፍሬ በጋራ ስለሚጠቀሙበት ብዙ ብርቱካኑ፣ ወይኑና መንደሪኑ ሁሉ መካከል ከሚገኝ ጠረጴዛ ላይ ተከምሮ ነበር። ከዚያ እስረኞች ማነጋገር ተጀምሮ የደረሰባቸውን በደል ዘርዝረው ቶሎ ውሳኔ እንዲሰጣቸው አስተዛዝነውና አስፈራርተውም ጭምር ጥያቄያቸውን ያቀርባሉ። ያነጋግሯቸው ከመጡት ሶስት የደርግ አባላት መካከል አንዱ ያንን ሁሉ በገፍ የመጣ ፍራፍሬ ሲያይ ምን ጎደለባችሁና ነው እዚህ በዚህ ሁኔታ እየኖራችሁ ጉዳያችን አልታየልንም እያላችሁ የምታስቸግሩት? አሁን ይሄ እስር ቤት መሆኑ ነው? ባምቢስ ነው እንጂ ብሎ ተቆጥቶ የአራተኛ ክፍለ ጦር እስር ቤት በወቅቱ ዝነኛ ከነበረው ሱፐር ማርኬት ጋር አነጻጽሮ አርፈው ተቀምጠው ውሳኔያቸውን በትዕግስት እንዲጠባበቁ አስጠንቅቋቸው ይሄዳል። ከሄደ በኋላ ብዙውን ሰው ያሳዘነውና ያናደደው ዋናውን ነፃነታቸውን የመገፈፋቸውና ፍትህ ማጣታቸውን ሳይ ጠረጴዛ ላይ የተደረደረውን ፍራፍሬ ተመልክቶ ምንም እንዳልጎደለባቸው ተችቶ መሄዱ ነበር። በወቅቱ እዚያ ክፍል የነበሩና ይህን አነጋገሩን የሰሙ እስረኞች ሰውየውን ሁልጊዜ ነበር በክፉነቱ የሚያስታውሱት።
ተቀልሽ የውሃ መልክ ያለሽ ገነት ነሽ ጭራሽ ያላየሁት ቢሆን ተጠቆሽ የገነት ፍሬ ነሽ ብዬ ተየቁሽ